ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ታደም ዝግጅታችን በባቢሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የአማራ ፓርቲ ታደራጃላችሁ በማለት ከ12 ቀን በፊት በባህር ዳር ከተማ ተይዘው በእስር ቤት ሲሰቃዩ የነበሩ የተለያዩ ዩኒቨርሲቲ አስተማሪዎች በዛሬው ዕለት የተለቀቁ መሆኑ ተነግሯል። የተያዙት በወያኔ ኮማንድ ፖስት ሲሆን ለተለቀቁበት ምክንያት የተሰጠ ማብራሪያ የለም። በተመሳሳይ ወቅት በአዲስ አበባ በግል ቤት ውስጥ በተደረገ ግብዣ ላይ የተገኙት እና አንዱ አለማራጌ እስክንድር ነጋና ሌሎች ጋዜጠኞችና አክቲቪስቶች ይፈታሉ የሚል ተስፋ ቢነገርም እስካሁን ያልተፈቱ መሆናቸው ታውቋል። በሌላ በኩል በኮማንድ ፖስት በየቦታው እየተያዙ ያሉ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ እየተነገረ ነው። ባለፉት 2 ቀናት በአጋሮ በድሬዳዋና በሌሎች ከተሞች በርካታ ሰዎች በኮማንድ ፖስት መታሰራቸውን ከየአካባቢዎቹ የሚወጡ ዜናዎች ይገልጻሉ። በኢትዮጵያ ውስጥ በተለያዩ እስር ቤቶች ውስጥ እየተሰቃዩ የሚገኙ በአስር ሺዎች የሚቆጠሩ ዜጎች ለማስፈታት ከአብይ አህመድ አስቸኳይ ተግባሮች ውስጥ የመጀመሪያው ነው የሚሉ በርካታ የውሃን ቢኖሩም ዋናው ፈቃጅም አድራጊ ፈጣሪ የወያኔው ድርጅት ስለሆነ ይህ ቡድን እስካልተወገደ ድረስ ምንም ማድረግ አይቻልም የሚሉ ዜጎች በርካታ ናቸው። የአውሮፓ ህብረት የውጭ ክፍል ቃል አቀባይ በዛሬው ዕለት በሰጠው መግለጫ የአብይ አህመድ ምርጫ አስመልክቶ ጥንቃቄ የተሞላበት መግለጫ አውጥቷል። መግለጫው ከኃይለ ማርያም ወደ አብይ የተላለፈው ስልጣን ሰላማዊና ስነ ስርዓትን የያዘ መሆኑን ጠቅሶ አብይ ስለ ዲሞክራሲ የህግ የበላይነት የሰብአዊ መብትና ነጻነት እንዲከበር ሰራለው ማለቱና ለሻዕቢያ አገዛዝ ጥሪ ማድረጉ አንድ እርምጃ ነው ብሏል። የአፍሪካ ህብረት ከአብይ ጋር በተጠቀሱት ላይ ለመስራት ዝግጅቱን ገልጾ የሀገሪቱን ችግር ለመፍታት ግን ሁሉም ወገኖች የተካተቱበት የርቅ ኮንፈረንስ ማዘጋጀትና ተግባራዊ ማድረግ አማራጭ የሌለው ነው ተብሏል። በመቅደላ ጦርነት ወቅት ከኢትዮጵያ ተሰርቀው የነበሩት ቅርሳ ቅርሶች እንዲመለሱላት ኢትዮጵያ ጠይቃ የነበረ ቢሆንም እነዚሁ ቅርሳ ቅርሶች የተቀመጡባቸው በእንግሊዝ ሀገር የሚገኘው የቪክቶሪያ አልበርት ሙዚየም በፍጹም የማይቻል መሆኑን ገልጿል። ሙዚየሙ በአማራጭ ባቀረበው ሐሳብ ኢትዮጵያ በቅርሶቹ ለመጠቀም የምትፈልግ ከሆነ በተውሶ መልክ ለረጅም ጊዜ ሊሰጣት እንደሚችል ተስማምቷል። ተሰርቆ የተወሰደው ንብረት በተውሶ መልክ ወደ አገር ቢገባ የተወሰነ ቱሪስት ተስቦ ለማግኘት የሚረዳ ቢሆንም የገዛ ንብረታችንን በተውሶ ለማግኘት ከመሞከር ይልቅ እንዲመለስ በዓለም አቀፍ ደረጃ ትግሉን ማጠናከር ይጠቅማል የሚሉ በርካቶች ናቸው።
ወያኔ በሰሜን አሜሪካ አቋቁሞ ሲያንቀሳቅሰው የነበረው የዲያስፖራ ቡድን በሀገር ቤት ንግድ ለማካሄድ ሆነ ሌሎች ጥቅም ሊያስገኙ የሚችሉ ስራዎች ላይ በመሰማራት የራሳቸውን ጥቅም ሲያካብቱ በነበሩ ግለሰቦች የተሞላ ቢሆንም ይህ ቡድን ህዝቡ በወያኔ በሀገር ውስጥ ሲያካሄድ በቆየው ከፍተኛ እንቅስቃሴና ትግል በመደናገጥ አንገቱን ቀብሮ የነበረ መሆኑ ግልጽ ነው። ሰሞኑን ይኸው አንገቱን ቀና በማድረግ እንቅስቃሴ ማድረግ ጀመረ ሲሆን በአሁኑ ወቅት የዲያስፖራ ቡድን በአዲስ መልክ በማዋቀር መስራች ጉባኤ ለማድረግ ስብሰባ ከመጥራቱም በላይ የዲያስፖራውን አባል ከዶክተር አብይ ጋር ማነጋገር ይቻላል የሚል ቅሰሳ እያካሄደ ይገኛል። ዲያስፖራው ከአገሩ ህዝብ ጋር በጣም የተያያዘ እንደመሆኑ መጠን የወያኔ ቡድን የበላይነትና አምባገነን አገዛዝ እስካልተወገደ ድረስ ትግሉ ይቀጥላል የሚሉ ወገኖች ይህን የወያኔ ጭፍራ አሁንም በትግላቸው እንዲያመክኑት የታወቀ ነው ተብሏል። በኩዌት አንዲት የፊሊፒን ዜጋ በአሰቃቂ ሁኔታ ተገድላ ማቀዝቀዣ ውስጥ መገኘቷ መነገሩ ተያይዞ የፊሊፒንስ መንግስት ዜጎች ለስራ ወደ ኩዌት እንዳይሄዱ የከለከለ መሆኑ ይታወቃል። በዚህ ምክንያት የሰራተኛ ክፍያ በመጨመሩ የኩዌት መንግስት በኢትዮጵያ ላይ ጥሎት የነበረውን እገዳ በማንሳት ኢትዮጵያውያን እንዲመጡ እየጋበዘ ይገኛል። በኩዌት ኢትዮጵያን ሰራተኞች በከፍተኛ ስቃይ ውስጥ እንደሚኖሩ ከዚህ በፊት በተደጋጋሚ የተገለጸ ሲሆን አሁንም የኢትዮጵያውያኑ ሰብአዊ መብት ሊከበር የሚችልበት ሁኔታ መፈጠር አለበት በማለት ሐሳብ የሚያቀርቡ በርካቶች ናቸው። ለዛሪ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 14 አዳዲስ እስረኞችን በየደቂቃው ወይም በየሰዓቱ እያመጡ ነበር። አዳዲሶች ሲመጡ የሚያውቋቸው ወይም ያጋለጧቸው እንዲቀርቡ ይደረግና እንዲቀበላቸውና እንዲያወጡም እንዲያጓጓቸው ይደረጋል። ከካድሬዎቹ አንዱ እንግዳ የተባለው አራት እስረኞች አመጣና ሁለቱን ይዞ ወደ እኔ ቀረበ። እነዚህ ሁለት አናርኪስቶች እንዲያወጡ አሳምኛቸው አለበለዚያ ሁላችሁም ለቀይ ሽብር ትደረጋላችሁ አለ። አዲስ መጥቶቹን ያጋለጡት ሁለት እስረኞች ሁለቱን ለማሳመን ቀጠሉ። ይህ ሁሉ ሲሆን የግብረ ሰይሉ መፈጸሚያ አውደ ስራ አልፈታም። ከሌሊቱ 7 ሰዓት አካባቢ ወንዶቹ ባንድ ወገን ሴቶቹ በሌላው ሆነን እንድንተኛ ተፈቀደልን። እንደሚጠበቀው ሴቶቹ የተኙበት ቦታ በዘበኞችና በካድሬዎች ተጎብኝቶ ነበር። ማክሰኞ በማለዳው በድንጊያ ከተገነባው አጥር ውጭ ብዙ ግርግር ታየ። ከተለመደው የቤተሰብ ጎብኚ ቁጥር በላይ መሆኑ ግልጽ የሆነ ህዝብ ከመንገዱ ባሻገር ባለው የአጥሩን ግርጌ ባከበበው ደፍ ላይ ለመቆም እየተጋፋና እየተገፋተረ ነበር። ለነሰማው የቻልነው የዘበኞችን ጮክ ያለ ድምጽና የሴቶችን የሰለለ ድምጽ ብቻ ነበር። ከቀይ ሽብሩ ኮሚቴ አባላት አንዱ ገባና ለከፍተኛው የእስረኞች ማቆያ ካምፕ ስለሆነታው ለማስረዳት ስልክ ደወለ። ተጨማሪ ዘበኞች ጠየቀ። ተጨማሪ የመከላከያ መሰናክሎችንም እንደሚያደርግ ተናገረ። ትንሽ ለማሸለብ ይሞክር የነበረው ሞላ ነቃና ልጆቻቸውን ያባልጉና የሚያማርሩ የአናርኪስቶች እናቶች ብሎ ከተበሳጨ በኋላ ሴቶቹን አከባቢውን ለቀው እንዲሄዱ አለበለዚያ በራሳቸው ልጆች ላይ ቀንሽብር ሲፋፋም እንደሚያዩ እንዲነግራቸው ሌሎችን አዘዘ። ረብሻው እስከ ጧቱ አጋማሽ ቆየ። ከዚያም ብዙ የተጠበቀው ንቃተ ህሊናን ከፍ የሚያደርገውና ከማንኛውም የአናርኪስት አጥያት የሚያጸዳው መጣ። እሱም ከደርግ ጋር አጋር ከሆኑት ድርጅቶች ያንዱ ካድሬ ነበር። ስለ ኢሃፓ ክስረት ንግግር ካደረገልን በኋላ በህብረት የሚከተለውን ባለ አዝማች መዝሙር እንድንዘምር አደረገን። እሰይ እሰይ ደስ ማለቱ ምንደኛ ኢሃፓ ቅጥረኛ ትሮትስካይቱ በመንገድ ላይ ተዘርሮ ማየቱ በቀሽብር ተመትቶ መመልከቱ እሰይ እሰይ ደስ ማለቱ። ካድሬው ለመዝሙሩ ያሳይ የነበረውን ጽኑ ስሜት እኛ የምንጋራው ባይሆንም ሁላችንም እስኪረካ ድረስ ደጋግመን ዘመርንለትና ኢሃፓ እንዴት ትሮትስካይት እንደሆነ ወደ ማስረዳቱ ገባ። ይኸውም በመካሄድ ላይ ያለ በላይ በላዩ ተጨማሪ እስረኞች እየመጡ ነበር። በእነሱ አይን ሲታዩ እነሞላን ገና ጀማሪዎች የሚያስመስሉ ሁሉም የመግደል ሱስ የተጠናወታቸው እነ እርገጤ መድበው፣ ሰሙ ንጉስ፣ ቀልቤሳና አለማየሁ ለየት ያለ የእስረኛ ስብስብ ይዘው መጡ። እስረኛን ሰገራ ውስጥ ማጥለቅ የሚያፈቅረው የግብረሰይል ዘዴ የነበረው የከፍተኛ 14 አለማየሁ እንዲያውም ለመንግስትም እንኳ አሳሳቢ ስለሆነ በ1970 ዓመተ ምህረት ተረሽኗል። እነዚህ ጭካኔ የነበራቸው አረመኔዎች እንደ ግልድ ስራቸው አድርገው የተፈለጉ ሰዎችን መታወቂያ ለማረጋገጥ ከአንድ እስር ቤት ወደ አንዱ ይዘዋወሩ ነበር። አዳራሹ ውስጥ ካመጡት እስረኞች አንዱ ራሱን ለማጋለጥና ኢሃፓ ላይ እርግማኑን ለመቆለል መድረኩ ላይ ወጣ። አቀራረቡ በጣም ስላስደሰታቸው ከነሱ ጋር መልሰው ሊወስዱት ፈለጉ። ነገር ግን የሞላ ጓደኞች የተያዘው በራሳቸው አካባቢ መሆኑን በመግለጽ አንሰጥም አሉ። የተማማቀ ጭቅጭቅ በወረበሎቹ መካከል ተነሳና ሞላ ራሱ ወጣቱን ለነርገጤ ሲያስረክብ ነገሩ በረደ። ይህም ከደርግ ጋር ባበሩት በተለያዩ ድርጅቶች መካከል ከሃዲዎችን ወደ ራሳቸው ድርጅት ለመመልመል ያደርጉት የነበረው የተፋፋመ ውድድር ነጸብራቅ እንደነበር እናውቅ ነበር። በዚህ ጊዜ ውስጥ ሁሉ ተለይቼ እንዳልታወቅ ለማድረግ በመሞከር የተለያዩ ጥጎች እያያዝኩ ነበር። ማንም ሰው ምግብ ስላላመጣልኝ፣ ማንም ምንም ስላልሰጠኝ እርቦኝ ነበር። ላለመታወቅ እንድሞክር በተጨማሪም የገፋፋኝ እሰራ ከነበረበት ሚኒስቴር ውስጥ ያውቀኝ የነበረውን ይኩኑ አምላክ የተባለውን ከቀበሌ ዘበኞች አንዱን ለመለየት በመቻሌ ነበር። ይኩኖ የቢሮ ዘበኛ የነበረ ሲሆን እዚያ ሚኒስቴር መስሪያ ቤት ውስጥ እሱን ቤት ጠራጊዎችና ተላላኪዎችን ለተሻለ ደሞዝ ክፍያ የሥራ ሁኔታ ለመታገል እንዲችሉ እናደራጃቸው ሞክረን ነበር። ሆኖም በኋላ የቀበሌው ሥራ የተሻለ ገንዘብ የሚያስገኝ ሆኖ አገኘው። ወራሪዎቹን ወደ ቤታችን አምጥታቸው ከነበሩት አንዷ ነገር አቀባይ ጠጋ አለችኝና ቤታችን መጥቶ አናርኪስት ልጃገረዶችን ለመገናኘት ይመጣ የነበረው አዳራሽ ውስጥ ካሉት ወጣቶች አንዱ እንደሆነ አድርጌ እንዳጋልጥ መከረችኝ። ከማድቤት የመጣሁበት ጊዜ አነስተኛ ነው፣ ግን እንጀራ ወስደላቸው የነበር የሁለት ልጃገረዶች ቤት አውቃለሁ አልኳት። በጣም ተፍነከነከችና የሚወር ቡድን ለማደራጀት ሞከረች፣ ግን ልክ በዚያን ጊዜ ይበልጥ የሚያስመረቅን ሲሳይ ተገኘ መሰለኝ ወደ ሌላ ሄደች። የጠቀስኩት ቤት ባዶ ሲሆን እክሌም ከተቻለ ለማምለጥ ያም ካልሆነ ታማኝነቴን ለማሳየት ነበር። ከምሳ በኋላ በኢላማ አባልነት የተጠረጠሩ ጥቂት ሰራተኞች መጡ። ግብረሰይል ፈጻሚው ወደ አዳራሹ ያመጣኝ ታደሰ የተባለው የቀድሞ አየር ወለድ አባል የነበረው ነበር። አንድ ባንድ በአሰቃቂ ሁኔታ ግብረሰይል ፈጸመባቸው። አንዳንድ ጊዜ የትንፋሽ ቧንቧዎቻቸው ላይ ይረጣቸውና አእምሯቸውን እንዲስቱ ያደርጋል። ደግሞ ትንፋሻቸው እንዲመለስ ያደርግና መልሶ ይረግጣቸዋል። ግብረ ሰይሉ በሚካሄድበት ጊዜ በአቅራቢያው ከሚገኘው ሆቴል ውስጥ የሚሰሩ ሰራተኞች መጥተው እንዲመለከቱ ተደርጎ ያዩትን ለምሃት ሰፋሪዎች እንዲናገሩ ተነገራቸው። ከእራት በኋላም የተለመደው ሽብር ቀጠለ። እጅግር እንደብራና ተወጥሮ ቁም ስቅል የሚታይበት የግብረ ሰይል መሳሪያ ስራ ያልፈታ ሲሆን እዚህ ማዳራሽ ውስጥ እንኳን አባላት የሚመለምሉ ቢያንስ 5 አናርኪስቶች እንዳሉ ስለደረስንበት በሚል ራሳችሁን እንደገና አጋልጡ ተባል። ሁለት ወጣቶች ግብረ ሰይል የተቀበሉትን ያንዳንዶቹን ወኔ አድንቀን ተወያይተን ነበር ሲሉ ራሳቸውን አጋለጡ። ከዚያም የሽብር መልእክተኞቹ የስም ዝርዝር አነበቡ። በአጠቃላይ የ15 እስረኞች ስም። እነዚሁ የተጠሩ ሰዎች በሰልፍ እንዲቆሙ ተደረገና ተቃሚ ቃዎቻቸውን አዳራሽ ውስጥ ላሉ ዘመዶቻቸው እንዲያስረክቡ አዘዟቸው። ከዚያም በታጠቁ ዘበኞች ታጅበው ወደ ውጭ ተወሰዱ። ከጥቂት ጊዜ በኋላም ከነሱ ከግማሽ በታች ያሉን መለሷቸውና እንድንተኛ ተፈቀደልን። ከሌሊቱ 9 ሰዓት ላይ ደብዘዝ ያለው መብራት ሙሉ በሙሉ ቦግ እንዲል ተደርጎ እየተረገጥንና እየተገረፍን ተቀሰቀስ። ጥቁር መነጽር አድርገው ፊታቸውን በማስክ ሸፍነው የታጠቁ ሰዎች እነ እርገጤ ቀልቤሳና አለማየሁ ገቡ። በነሲብ እስረኞችን እየለቀሙ በመካከላችን ወዲያ ወዲህ አሉ። ልጆች ሳይቀሩ ተለቀሙ። የተመረጡት በሙሉ የነዚያ አራዊት የሆኑ ነፍሰ ገዳዮችን የግድያ ሱስ ለማርካት ተወሰዱ። ረቡዕ ጠዋት ለመጀመሪያ ጊዜ ከአዳራሹ ወጥተን ንጹህ አየር እንድንተነፍስ ተፈቀደልን። እኔ በነበርኩበት ቀረው። በኋላ እኛ በቡድን ተከፋፍለን የፖለቲካ ውይይት እንድናደርግ ታዘን ሳለ ካድሬዎቹና ዘበኞቹ ጫት አምጥተው ይቅሙ ነበር። ባለጓጉንቸር ቁልፍ ከሆነና ቁልፉ በብርሃኔ ከካድሬዎቹ አንዱ ጥይት ከተሰበረ ሳጥን ውስጥ መጻሕፍት አወጡ። ከያባ ጋር ግንኙነት ያላቸው መጻሕፍትና ጎህ ጋዜጣ በአንድ በኩል ተቆለሉና የአንድ ከፍተኛ ምክትል ሊቀመንበር የሆነው ብርሃኔ የማይነበቡ ለማድረግ በጥይት ደበደባቸው። የደርግና የመይሶን የሕዝብ አደራጅ ጽሕፈት ቤት ጽሑፎችን እንድናነብና እንድንወያይ ተሰጡን። እነሞላና እነብርሃኔ ጫታቸውን እያኘኩ በመረጧቸው ልጃገረድ እስረኞች ጭኖች ላይ አረፍ ብለው ነበር። ለምሳ እረፍት ካደረግን በኋላ እስከ ራት ድረስ ውይይቱ ቀጠለ። ከራት በኋላ በርከት ያሉ ጸሪሐባ መፈክሮች ተዜሙ፣ መዝሙሮች ተዘመሩ። ሁሉም ደስተኛ የሆነ መሰለ። ወሮበሎቹም በጫቱ መርቀነው ነበር። ከቀይ ሽብር አስተባባሪ ኮሚቴ አንዱ በድንገት አፈፍ ብሎ ጸጥታ ብሎ አንባረቀና አሁን የኢሃፓን የከተማ ስኳድ አባላት ማጋለጫ ጊዜ ነው አለ። ከሞላ ጎደል ዘና ብሎ የነበረው ስሜት ድራሹ ጠፋ። ወደፊት ብቅ ለማለት ማንም አልቃጣም። ነገር ግን አንድ አይነ አፋር የሚመስል የ17 ዓመት ልጅን ተተናኮሉት። አውቀው ነበር የእናቱ አንትዬ ልጅ እንደመሆኑ መጠን ልዩ ፍቅር ታሳየው በነበረችው እናቱ ተንቀባሮ ነበር ያደገው። ይቺው እናቱ ወይዘሮ ጸጌ ቡና ቤት ላይ ስንገናኝ ልጄ ከመንግስት ጋር እየተጣሉ ሲራወጡ እንደሚውሉት ሌሎች ልጆች አይደለም፣ ሁል ጊዜ ከቤቱ አይለይም ብላ ሳትነግረኝ ቀርታ አታውቅም ነበር። ይኸውና ያ ንጹህ ምንም ያልተዘጋጀ ልጅ እርቃኑን ተደርጎ ግብረ ሰይል መወጠሪያ ላይ ተዘረጋ። አንድ ስም ሰጣቸውና ወዲያውኑ አውርደው አብዮቱን በመቀላቀሉ አበጀህ አሉት። እንዲያውም የሆነ ፈሳሽ መድኃኒት ቁስሉ ላይ አፈሰሱለት። መልእክቱ ግልጽ ነበር፣ አንዱን አጋልጥ፣ የተለየ አስተያየት ይደረግልሃል። እንደሚባለው የእናት ማህፀን ዝንጉርጉር ነውና ሰዎች በተለያዩ ብዙ ሽፋኖች ይመጣሉ። በዚህን ጊዜ አንድ ሐሞተ ቢስ እስረኛ ብድግ አለና እዚያው ጎረቤት የሚገኘውን አናት ቤት በመደበቅ ላይ ያሉ የኢሃፓ አባላት እንደመጠለያ እንደሚጠቀሙበት ነገራቸው። ፈነጠዙ። አሳሽ ቡድን በፍጥነት ከጠቋሚው ጋር ሆኖ ወደ ቦታው እንዲሄድ ተደረገ። ከጥቂት ጊዜ በኋላ ጠቋሚው ክንዱን ካንገቱ ላይ ታብቶ በወረደ የጨርቅ ቀለበት ውስጥ አሳቅፎ ተመልሶ መጣ። ደብቀው የነበሩ ታጋዮች ወራሪው ቡድን ላይ የእጅ ቦምብ ወርውረው አንድ ቀበሌ ዘበኛ ገለው ሌሎችን እሱን ጭምር አቁስለው እንዳመለጡ ነገረን። ማክሲንጆ ጠዋት በማለዳ ጠዋት ለሥራ የሚመጡትን ሰራተኞች በደፈጣ በመያዝ ሌሊቱን ሲጠብቅ ያደረው አሳሽ ቡድን አምስት ያናጺውን ሰራተኛው ይዘው መጡ። እነዚሁኑ ልብሳቸውን አስወልቀው ከቀዝቃዛ ቤት ከተቷቸው። ካድሬዎቹ ለሞተው ዘበኛ ቀብር ስለሄዱ አዳራሹ ጠዋቱን ጸጥ ያለ ሆነ። ስለ ኢሃፓ ትሮትስካይትነት ንግግር ሊያደርግልን የመጣ አንድ ካድሬ ብቻ ጎህ የተባለ በኢሃፓ የሚካሄደው መጽሔት እንዴት ስታሊንን እንደተቸውና ስለዚህም ኢሃፓ የለየለት ትሮትስካይት መሆኑን እንዳረጋገጠ አይነት እንቶፈንቶ ንግግር እያሰለቸን እዚያው ቆየ። ቀብር ሄዱት ወሮ በሎች ሲመለሱ ንግግሩ ተቋረጠ። የተዘጋባቸውን ሰራተኞች ለማውጣት ምንም ጊዜ አላጠፉም። እዚያው ሱቅ ውስጥ ይኖር እዚያም ይሰራ ነበር የተባለ ከሰራተኞቹ አንዱ አስቀድሞ መወጠሪያው ላይ ተደረገ። ከፍርሃትና ከብርድ የተነሳ ጥርሱ እየተንቀጫቀጨ ሲጋራ ጠየቀ። ከካድሬዎቹ አንዱ ለኮሰና አፉ ላይ ወተፈለት ግን ወደቀበት። ሞላ በርግጫ መታውና ሲጋራው ላይ ቆመበት። አዳራሽ ውስጥ ካየናቸው እጅግ አሰቃቂ ከነበሩት የግብረሰይል አድራጎቶች አንዱ ነበር። እዚህ ሰውዬ ላይ የደረሰው ፊቱ ላይ፣ ሰውነቱ ላይ፣ ጫማዎቹ ላይ ተደበደበ። የጓጎለ ደም ከጀርባዎቹ ላይ ዘለላ ዘለላ እያበጀ ተንጠለጠለ። ያለ ውሃ ወይም ሳሙና የራሱን ጸጉር ላጩት። ከጥርሶቹ አንዱን በፒንሳ መንግለው አወጡና አፉን ደም ሲሞላው እንዲጠጣው በማስገደድ አጥብቀው ያዙት። ደም ሆኖ ወለሉን የደም ኩሬ አጥለቀለቀው። ያን ሁሉ ደም በማየታቸው አንዳንድ እስረኞች አምሯቸውን ሳቱ። ሰውየውም እሪ አለ። ታዲያም ጩኸቱን ለማፈን ሲሉ አፉ ውስጥ ቆሻሻ የሆነ በዚህን ጊዜ ደግሞ በተጨማሪ በደም የተጨማለቀ የእግር ሹራብ አፉ ውስጥ ጎሰጎሱ። ይህ እንዲህ እየተደረገ ሳለ አቤት ማስደሰቱ የሚለውን ዘፈን እየገረፉ ጮክ ብለን እንድንዘፍን አደረጉን። ካድሬዎቹ በእኛ መካከል ተሰራጭተው ማን ጮክ ብሎ እንደሚዘፍን ማን እንደማይዘፍን ይመለከቱ ነበር። ያንዳንዱ ሰው ዘለግ አድርጎ ዘፍኗል ማለት ይችላለሁ። የፕላስቲክ ከረጢት ለኮሱና ጭኖቹና ክንዶቹ ላይ ጠብ ጠብ እንዲልበት አደረጉ። አንዳንድ ጊዜ ጎራዴ ያነሱና ከጭንቅላቱ በላይ ከፍ ያደርጉታል። በእኛ ሁሉ ድንጋጤ ይደሰቱና ዝቅ አድርገው በጠፍጣፋ ወገን የታሰረውን እስረኛ ይመቱታል። ምስኪኑ ሰውዬ ከቁጥጥሩ ውጭ አይነ ምድሩን ለቀቀው። በመጨረሻም ሊናውን ሳተ። ከዚያ በኋላ ምሳ ቀረበ። ምንም እንኳ ለመሸፋፈን ብንሞክርም ብዙዎቻችን ልንበላ አልቻልም። አዳራሹ ጸጥ አለ። እያንዳንዱ እስረኛ ተደበረ። ሽብር ሰፈነ። ከምሳ በኋላ አዳራሹ ይጸዳ ዘንድ በተለይም የግብረሰይሉ አውድ አካባቢ ወደ ውጭ እንድንወጣ ታዘዝ። ከአዳራሹ ውጭ በጣም ወጣቶች የሆኑት እስረኞች እርስ በርሳቸው መጫወት ጀመሩ። አንድ ሶስተኛ ክፍል የደረሰ የዘጠኝ ዓመት ልጅ ከጓደኞቹ ጋር እየተራወጠና እየተራገጠ መልካም ጊዜ እያሳለፈ ነበር። ታዲያ ከጓደኞቹ እርግጫ ለማምለጥ ሲሞክር በተደጋጋሚ ከአዳራሹ በር ጋር ተጋጨ። አሸልቦት የነበረው ሞላ ነቃና በሩን ሲከፍት ትንሹን ልጅ እዚያው አገኘው። ብድግ አርጎም ውስጥ አስገባውና አስሮ ትልቅ የብረት ዘለበት ባለው ቀበቶ ይደበድበው ገባ። ቀበቶ አሁንም ገላው ላይ እንደረፈበት ሲጮህና ሲንሰቀሰቅ ሁላችንም ሰማነው። ሁላችንም ወደ አዳራሹ ስንገባ ሞላ አሁንም በሌላ ጩኸት ተቀበለን። ይህ ትንሽ አናርኪስት እንኳን ስካውን የስምንት አናርኪስቶችን ስም ሸሽጎ ነበር። ግን ሽብሩ ምላሱን ፈታለት። ትላልቆቹማ ምን ያህል የደበቃችሁት ይኖር አለ። በትንሹ ልጅ የተጋለጡትን ለማምጣት ሄዱ። ለኛም በዚያን ጊዜ በእኛ በኩል ስለሚጠበቀው ማጋለጥ አስመልክቶ እንድንጽፍ ወረቀት ተሰጠን። ወረቀቶቹ ለተመረጡ እስረኞች እንጂ ለሁሉም አልተሰጡም። አሳሹ ቡድን ጥቂት ወጣት ወንዶችና ሴቶች ልጆች ይዞ ተመለሰ። ትልልቆቹ አልተገኙም ሲሉ ሰማናቸው። ብራኔ የአዲሶቹን እስረኞች ምርመራ ተረከበ። አባቷ ግሪክ እናቷ ኢትዮጵያዊት በሆነች አሊስቴሪያ በምትባል ልጅ ጀመረ። ስለ ክልስነቷ ትምክህታዊ ስድብ እየወረደባት ልብሷን እንድታወልቅ ተደረገች። የ12 ዓመት ልጃገረድ እንደመሆኗ መጠን በዚያ ሁሉ የወንድ እስረኛ ፊት እርቋኗን መቆሙ አሳፈራት። ብርሃኔ ስራዬ ብሎ ያጎጠጎጡ ጡቶቿ ላይ ይተበድባት ገባ። ፈጽሞ ኢህአፓ እንዳልነበረችና የተቆመባትን ልጅ ከትንሽ ወንድሟ ጋር ሲጣላ ለወንድሟ ረድታ አንድ ጊዜ ደብድባው ስለነበረ በዚህ የተነሳ ይጠላት እንደነበር ገለጠች። ልጁም ሲጠየቅ እሷ ያለችው ትክክል እንደነበረ ተናገረ። የሆነ ሆኖ ብርሃኔ ከአሊቴሪያ ጋር የመጣችውን ትዝታ የተባለች ልጅ ተክቶ ደበደባት። አርብ ጠዋት ከደርግ ጋር ካበሩት ድርጅቶች አንድ ካድሬ መጣና ያጠናናቸውን መዝሙሮች መረመረ። ከዚያም መዝሙሮቻችሁ ብስለት የላቸውም፣ ምክንያቱም ኢህአፓ ትሮትስካች ሳይሆን አናርኮ ሲንዲካሊስት ነው አለና በዚያው መሰረት አዳዲስ መዝሙሮችን አስጠንቶን ተመለሰ። ቀኑን ብዙ እስረኞች መጡ። አንዳንዶቹ በገዛ ራሳቸው መጥተው እጅ የሰጡ ነበሩ። ነገር ግን እነሱም ከግብረ ሰይል አላመለጡም። ዞሮ ዞሮ ቀይ ሽብሩ ከእናታችሁ ማህፀን ሳያወጣችሁ አይቀርም ነበር ይሏቸው ነበር ግብረ ሰይል ፈጻሚዎቹ። ማምሻውን ብዙ ካድሬዎች በአካባቢው አልነበሩም። በጊዜም እንድንተኛ ተነገረን። ሆኖም ተረኛ መኮንኑ ብርሃኔ እንቅልፍ የሚነሳ ህመም ነበረበትና ጊዜ ለማሳለፍ ሲል እንቅልፍ ወስዷቸው ወደ ነበረ የተወሰኑ እስረኞች አድብቶ ሄደና በሳቅ እየተንከተከተ ይገርፋቸው ጀመር። ከጥቂት ጊዜ በኋላም ሁላችንም ነቃን። ከዚያ በኋላ 15 እስረኞች ያባን የሚደግፈው የጉራጌ ብሔራዊ ዴሞክራሲያዊ ንቅናቄ አባላት ናቸው በሚል የተወነጀሉ መረጡና የጉራጌን ብሔራዊ ጭፈራ እንዲጨፍሩ ገረፏቸው። በዚህ ደግሞ ተሰላቸና አንዲት ልጃገረድ መርጦ ቀይ ሽብር እንደሚያፋፍምባት በመግለጽ ተኮሳተረባት። እህት ስለነበራት እንዲሰነባበቱ አድርጎ እየሳቀ ወደ ውጭ ጎትቶ አወጣት። ከጥቂት ደቂቃዎች በኋላ ልቡ እስኪፈርስ እየሳቀ ከኋላው ልጅቱ ጸጉሯ ተንጨብሮ እያለቀሰች መጣ። የተሰቀለው ልባችን መለስ ብሎ በረጅሙ ተነፈስ። ከሞት ጋር ሲወዳደር መደፈር ክብደት ተሰጥቶት የሚታይ አልመሰለም። ቅዳሜ ዕለት ከፍ ከፍ ያሉት የቀይ ሽብር አስተባባሪ ኮሚቴ አባላት፣ የቀበሌ ባለስልጣኖችና ካድሬዎች አለመኖራቸው ግልጽ ሆኖ ይታይ ነበር። የነሱ ቦታ በአጠቃላይ ሲታይ ወንጀል አደግና የአካባቢው ወመኔዎች በሆኑ የበታች ሹማምንት ተይዞ ነበር። እነዚህ አጭበርባሪዎች ጊዜያቸውን ያሳለፉት እኛን ስጋትና ፍራቻ እንዲሰማን በማድረግ እነ ሞላና ብርሃኔን ለመምሰል በመሞከር ነበር። ከነሱ አንዱ አንዲት ልጃገረድ ከቤተሰቦቿ ጋር በስልክ እንድትነጋገር አደረጋትና መጥቼ ሂሳቤን እቀበላለሁ ሲል ሰማነው። ሌላው ደግሞ የአካባቢው ባለ ዳቦ ቤት ልጆች የሆኑ ሁለት ልጃገረዶችን ገላቸውን እንዲታጠቡና ልብስ እንዲቀይሩ ቤታቸው ወሰዳቸው። ሲመለስም ፓስቴ ቢጤ ለቀሩት ዘበኞች ይዞላቸው መጣ። ያንደኛው አጭበርባሪ ሚስት የነበረች ተይዛ መጣ ካናርኪስቶች ጋር ግንኙነት አለሽ በሚል ተመረመረች። ሰውየው ስለፈታችው መበቀሉ መሆኑ ነበር። ተወድለት በ12 ሰዓት ከ45 ከጧቱ ላይ ዘገየ ብቻ ነበርና የነበረው ተነስቼ ወደሱ ቀረብኩ። የከሽብር አስተባባሪ ኮሚቴ አባልና የከፍተኛ ዘበኞች አለቃ ነበር። የቅድስት ሥላሴ ቤተክርስቲያን ያመቱ ክብረ በዓል ዛሬ ነው። ካድሬ እንግዳን ሐሙስ ዕለት ጠይቄው ትሄጃለሽ ብሎ ተስፋ ሰጥቶኝ ነበር፣ ግን አልተመለሰም። ቅዳሴው እንዳያመልጠኝ እባክህ ስደደኝ አልኩት። ሞላን ጠብቂ ማለት ሲጀምር አቋረጥኩትና እነዚያን የጠፉ ቀጣሪዎችን በሚመለከት እዚያው ተመልሼ መስራት እቀጥልና የሚካሄደውን እነግርሃለሁ። እኔ ምንም የማላውቅ ገረድ በእነሱ ወንጀል እንድሰቃይ አድርገውኛል በማለት ንዴትን ያንጸባርቃል ብዬ በገመትኩት የድምፅ ቃና አክዬ ተናገርኩ። ግሩም ነው አለ ዘገየ። ይህ ነው የሰራተኛ መንፈስ። የተቻለውን ያህል መረጃ እየሰበሰብሽ ከኔ በስተቀር ለሌላ እንዳትነግሪ አስታውሺ፣ ለኔ ብቻ ብሎ ከዚያ በደም ከተበከለ አዳራሽና ከአጥር ግቢው አውጥቶ ሸኘኝ። ይህን ክፍል ከመደምደማችን በፊት ባህር ዳር ውስጥ መስከረም 1969 ዓ.ም ተመረተ ተይዞ ከወር በኋላ ስለተገደለው እድሜው 30 ዓመት ስለነበረ መምህር ብርሃኔ ቢሆነኝ እንጥቀስ። ልዩ ልዩ ሰይል ተፈጽሞበት እጅ እግሮቹም ተቆርጠው ነበር። ግብረ ሰይል ፈጻሚዎቹ እጅ እግሮቹን የቆረጡት በተራ መጋዝ ስጋውን ቆርጠው ገብተው አጥንቶቹን በመገዝገዝ ነበር። ጅማ ውስጥ ረሻኝ ስኳድ ውስጥ የነበረ አንድ ፖሊስ የራሱ ልጅ ከግድግዳ ጠገብ ተሰልፈው ለርሸና ከሚጠባበቁት አንዱ ሆኖ አገኘው። ርሸናውን እንዲያስተውል የተጠራው ሕዝብ በጸጥታ ተመለከተ። ፖሊሱም እዙን ፈጸመና በማግስቱ ራሱን ገደለ። እነዚህ እዚህ ላይ ያቀረብናቸው የምስክርነት ቃሎች በሺዎች ስታበዟቸው የቀይ ሽብሩ አሰቃቂና በጣም አሳዛኝ ገጽታ ይበልጥ ፎክ ብሎ ይወጣል። ክፍል 4 መደምደሚያ። ቀዩ ሽብር ዋጋው የከበደ ድል። ምንም እንኳ አንድ ሰውን መደምሰስ ቢቻልም በመደምሰሱ ህልውናው አይጠፋም። እንዲያውም በአንጻሩ ገላውን ሰዶ ህልው መሆን ይጀምራል። እኒህን እርስ በርሳቸው ይቃረኑ የሚመስሉ ሐቆችን ነው ፈላጭ ቆራጭ ገዢዎች ሊጋተሯቸው ያልቻሉት። ማጭዱ እያጨደ ይጥላል፣ ወዲያውም ሳር ማደግ ይጀምራል። ካፕቺንስኪ ሻህ ኦፍ ሻህስ ከተባለው መጽሐፍ የተገኘ። የትግላችን ግብና ዓላማ የጭቁኑንና የሰፊውን ህዝብ ሰብአዊ መብቶች ማረጋገጥ ነው። መንግስቱ ኃይለማርያም የካቲት 7 ቀን 1970 ዓመተ ምህረት በብዙ ሺህ የሚቆጠሩትን ለሞት በዳረገና አካለ ስንኩላን ባደረገ መላ አገሪቱንም በመዘበረ የሰው እልቂት ውስጥ አሸናፊዎችና ተሸናፊዎች ሊኖሩ ይችላሉን? መንግስቱ ኃይለማርያምና ጓደኞቹ አሸናፊዎች እንደሆኑ ቀይ ሽብሩም የወሳኝ ውጊያ ፍቱን መሳሪያቸው እንደነበር አድርገው ያስባሉ። ከዚህም የተነሳ ያን ክፉ ቀን በዘፈን ያሞጋግሱታል፣ በድላቸውም ይንበጣረሩበታል። ይህ መጠንህ የማይባል ዋጋ የተከፈለበት ድል እንዲህ አይነት ድል ነበር ተብሎ የሚታወቅ ከሆነ አሁን የኋላውን መለስ ብለን ለመማተር የሚያስችለንን ተጨማሪ እድል ይዘን ስንመለከተው ዓላማው ለማሸበርና ለመግደል እስከሆነ ድረስ ሽብሩ አቸንፎ ሊሆን ይችላል። ነገር ግን መንግስቱ ኃይለ ማርያምም አላቸነፈም ተቃዋሚ ወገንም አልተረታም 1980ዎቹን የታያዘችው ኢትዮጵያ አሁንም በሽምቅ ውጊያዎችና ባመጾች የታመሰች ናት መንግስቱም ያንጻራዊ ጥንካሬ አፍአዊ ምልክቶች ቢያሳይም በውስጡ ስረ መሰረቱ የተዳከመ ነው ህዝባዊ ድጋፍ ሊያገኝ አልቻለም ተቃዋሚውን ሁሉ ለመደምሰስ አልሆነለትም ከነገረ ቀደም ኢትዮጵያ ውስጥ እንዳለው አይነት የሆኑ መንግስታት ለህዝብ ፈቃድና ስምምነት መች ቦታ ሰጥተውት ያውቃሉ የሚል ክርክር ሊነሳ ይችላል እነሱ ዋናው ስራቸው አድርገው የሚጠመዱት ህዝብን በኃይል ቅስሙን በመስበርና ስልጣናቸውን በመንከባከብ ለዚህም ደግሞ ወታደራዊ ኃይላቸውን ለመጨመር ጥረት በማድረግ ላይ ነው ኢትዮጵያ ሁኔታ ሀቁ ይህን ይመስላል ወታደራዊ መንግስት በማሳመን ድጋፍ የሚያገኝበትን መንገድ አልተከተለም ተጠቃሚዎቹን ለማሰባሰብና መደላድሉንም ለማጠናከር የታይወጁትን ስር ነቀል ለውጦች እንኳ ሊጠቀምባቸው አልተቻላቸውም የተወሰዱት የመሻሻል እርምጃዎች ባጭር ጊዜ ውስጥ የማይጨበጡ ህልሞች ሆነው ቀሩ ይበልይበል የተባለለት የመሬት ይዞታው መሻሻል ፊውዳላዊ ዝርፊያን ምህረት በሌለው የወታደራዊ መንግስት ምዝበራ ተክቶት አረፈ ቅሬታ እንደሚስፋፋ የተረጋገጠ ሆነ ተስፋፋም ይኸውም ህዝብን ሊያሳምን ወይም ሊማርክ በሚችል መንገድ ለመሰረታዊያን ችግሮች መፍትሄ ሊሰጣቸው ስላልቻለ ወይም ሊፈቱ በሚችሉበት አቅጣጫ እርምጃ ስላልተደረገ ነበር በመጀመሪያው ወቅት ኢሃፓና በጣም የነቃው ክፍል ነበር የአዲሱን ገዥ አምባገነናዊ እርምጃዎችና የጋለ ተመኔት የተቃወሙት በአሁኑ ጊዜ አብዛኛው ህዝብ ወታደራዊውን መንግስት ይቃወማል በሽዎች የሚቆጠሩም በወኒ ቤት በስደት ላይ ናቸው ወይም ጫካ ገብተው ትግሉን በመከተል ላይ ይገኛሉ ምንም እንኳ የስር ነቀል አቀንቃኞች የኢትዮጵያ ህዝብ ያካሄደው ትግል ሌሎች ቦታዎች የተካሄዱን ትግሎች አካሄድ የተከተለ እንደሆነ አድርገው ስለዚሁ በቃላት የተዋቡ ንግግሮች ያንቆረቆሩ ቢሆንም ያንን መልክ የያዘ አልነበረም ምናልባትም ከዚህ የተነሳ ኢሃፓና ታግለው ራሳቸውን መስዋዕት ያቀረቡ እውቀት የጠለቃቸውን የውጭ አገር ማእምራን ምክር ባለመስማታቸው ጥፋተኛ ነበሩ ማለት እንችል ይሆናል ቀበሌዎች ሶቪየቶችን ያስታውሱኛል ያለውን የጣሊያን ኮሙኒስት ፓርቲ ፓጄታን መስማት እንጂ እነዚሁ የተባሉት ቀበሌዎች ቢገሏቸውም በገዛ አይናቸው ያዩት ብቻ ተጽዕኖ ሊያደርግባቸው ባልተገባ ነበር በሃሊዴይና በሞሊኒ አነጋገር እነዚሁ ነፍሰ ገዳዮችና ግብረሰይል ፈጻሚዎች ነበሩና አብዮቱን በማራመድ ላይ የነበሩት እንዲያውም በእነሱ ላይ ጠመንጃ ማንሳት አልነበረባቸውም ለአውሮፓ የአባታዊነት አመለካከት ቢመስልም ለኢትዮጵያ ደረጃ ደርግ ዴሞክራሲያዊ ነበር ብሎ የጻፈውና ግልጽ ያደረገው የእንግሊዙ ኮሙኒስት ጆን ግሪትሰንም አለኮ ወይስ እንደ ኢትዮጵያ ያሉ አገሮች ዴሞክራሲን መጠየቃቸው ጨረቃን ሽቅብ እያዩ እንደ ማናፋት የሚቆጠር ነው ብሎ ያስጠነቀቀውን የፒሲኢውን ኤስ ካሪሎ አልሰሙትም ደግነቱ ኢሃፓም ሆነ ህዝቡ ለእንዲህ አይነቱ እጹብ ድንቅ እውቀት ጆሯቸውን አልሰጡም በራሱ መጣኝነትና ክትትል ስር ሆኖ ዴሞክራሲ በትንሽ በትንሹ ተመጥኖ መሰጠት አለበት ብሎ ሊመክራቸው የተነሳውን መይሶንንም እንኳ አልሰሙትም ራሱን ሞግዚት አድርጎ ላቀረበውም መብታቸውንና አብዮታቸውን አሳልፈው ለመስጠት አሻፈረን አሉ በዚህም አዋቂነታቸውን ግልጽነታቸውንና ንቃታቸውን አስመሰከሩ ለነገሩማ የተባለው መንግስት የራሳቸው እንዳልሆነ ለነሱ ጥቅምም እንደማይሰራ አሳምረው አውቀዋል ይህንን ለማረጋገጥ ከሌኒን ሆነ ከሌላ ሰው ጥቅስ መጥቀስ አላስፈለጋቸውም አረመኔያዊ ከሆነ ኃይል ጋር ያደረጉት ጀግንነት የተመላበት ትግል በቂ ማስረጃ ነበርና ዋጋው ከፍ ያለ ነበር ነገር ግን ሌላ ሊሆን ይችል ነበርን ያባ የተጠቀመበትን ስልት ጉዳትን ለመቀነስ በሚቻልበት መንገድ ለመለወጥ ይቻል እንደነበር ግልጽ ነው። ሆኖም ተቃዋሚ ወገን እስካልጠፋ ድረስ ግድያዎቹ አይጠፉም ነበር። ለዚህም ነው መተንኮስ በሚል ጆሮ ላይ በሚንጠለጠል ቃል ዙሪያ የሚሽከረከሩ ረቀቅ ያሉ ክርክሮች ሁሉ ግልጽ የሆኑ የመንበርከክና የመገዛት መመሪያዎች ሆነው ቁጭ የሚሉት። አንድ ስልጣንን የቀማ አምባገነናዊ መንግስት በኃይል ልግዛችሁ ብሎ አፈፍ ሲል ህዝቡ በተቃውሞ ለመነሳት መብት የለውምን ብለን እንጠይቃለን። የተቆጣ ጅብ መላወሻ አስፋጥቶ ቢያጣብብህ ፊት ለፊት ሂዶ መላተሙ ብልህነት ያለው ስልት ላይሆን ይችላል፣ ግን ግብግቡ የማይቀር ነው። በኢትዮጵያ ውስጥ ጅቡ ከመጀመሪያው ቁጡ ነበር። እንዲያም ሆኖ ቀጠለ። ራት ለመሆን ራስን ከማቅረብ በስተቀር ቁጣውን የማብረጃ መንገድ አልነበረም። እዚህ ላይ የሚከተለውን የሀገራችንን ተረት ያስታውሷል። አንድ የአህያ መንጋ ከአካባቢው ጅቦች ጋር በሰላም ተስማምቶ ለመኖር ፈለገና ከጅቦቹ አንዱ ሲሞት አክብሮት ለመስጠትና ሐዘኑን ለመግለጽ ወደ ጅቦቹ ዋሻ ሄደ። ጅቦቹም የተደሰቱ መሰሉ። ከጥቂት ጊዜ በኋላ ጅቦቹ ለተሰበሰበው ሐዘንተኛ መሸኛ ይሆን ዘንድ የላይ ከንፈሮቻቸውን እንዲሰጡ ጠየቋቸው። በሁኔታው የተደናገጡት ግን ቢሆንም ቅር ማሰኘት ያልፈለጉት አህዮች የላይ ከንፈሮቻቸውን አበረከቱና ጅቦቹ እያጣጣሙ ሰለቀጡ። ከዚያም ጅቦቹ አህዮቹ ላይ አፈጠጡና ጥርሳቸውን ገልፍጠው የማንገራገር ድምጽ በማሰማት እኛ በሐዘን ተጠምደን ሳለን እንዴት እዚህ ተቀምጣችሁ ትሳለቁብናላችሁ አሉና እነሆም ተተንኩሰው አህዮቹ ላይ ጉብ ጉብ አሉባቸው። በመሰረቱ ይህ ጉዳይ እጅግ ገላጭ ከሆኑ ተረቶችና የስብከት ድርሳኖች ክልል እንኳ አልፎ አልፎ የሚሄድ መሰረታዊ ነጥብ ነው። ፍጹም ስልጣንን የታገሉት ህዝባውያን ክፍሎች ሁሉ ስልጣን ከእጃቸው እንዲሰርጽ፣ ዴሞክራሲ እንዲሰፍ ፈለጉ። ስልጣን የቀሙት ደግሞ ህዝቡ በፖለቲካ ሂደት ውስጥ የተባ ተሳትፎ እንዳይኖረው በማግለል የዚሁ ስልጣን ሞግዚቶች መሆንን ፈለጉ። ህዝቡ የተሰጠው እድል ፈንታ ጭብጨባውን ማቅለጥና በሚሽጎደጎድለት ስሜት ቀስቃሽና ተራማጅ ዲስኩር መርካት ሆነ። ህዝቡ እምቢኝ ብሎ ሰላማዊ ተቃውሞ አደረገ። ደርግ ይህን ተቃውሞ ሊያከሽፈው አልቻለም። ታዲያም አንድኛውን ለመደምሰስ ይችል ዘንድ በትሩን ወደ መምዘዝ ተራመደ። እነዚያ ዕውቀት ያጠለቃቸው መምህራን ሲያክቸለችሉና ይህማ የመደብ ትግል ነው፣ ከዚህ ሌላ ምን ይጠበቃል ሲሉ ድምጻቸው ቢሰማን ምንም አይቀረውም። መልካም ግን ማን ነበር ለአብዮቱ የቆመው? አንድ አብዮት በአብዮቱ ተጠቃሚ መሆን ያለባቸውን እነዚያኑ መደቦችና ህዝቦች በመጨፍጨፍ ሊከናወን ይችላልን? ምን አይነት አብዮት ነው ውዳን በብዙሃን ጭቆን ህዝብ ላይ የሚያስነሳ? ይህ መንግስት የህዝብን እምነት ያፈዘዘበት ማደንገዣው ሲከላ የጸረ አብዮት ወኪል መሆኑ ቦግ ብሎ ይወጣል። የኢትዮጵያን ህዝብ የኑሮ ሁኔታ መለኪያ መስፈርታችን ካደረግን የተደረጉት የማሻሻል ለውጦች ያለምንም ጥርጥር ባዶ መሆናቸውን አረጋግጠዋል። አገሪቱ ሰላም ይሁን ብሔራዊ ልዕልና የላትም። እንደገና እውነታው እንደሚያሳየን ንጉሠ ነገሥታዊውን መንግሥት ተቃውመው ቁመው የነበሩት እነዚያው ሰዎች አሁን ደግሞ ይህን ወታደራዊ መንግሥት ተቃውመው ቆመዋል። አንድ ውደት አድርገን ስንመለስ ምሁራዊ ዘረኛና የአደግዳጊዎች ክርክሮች በሚያጸይፍ አኳኋን መሰረተ ቢስና ዋጋ የሌላቸው መሆናቸውን ያረጋግጣሉ። መለኪያችን እውነታ ወይም አስመሳይ ተራማጆች ያሟለጡትን ሌላ ቃል ለመጠቀም ተግባር ነው። ወታደራዊው መንግስት ራሱን ሶሻሊስት ወይም ዴሞክራሲያዊ አድርጎ ሊለፍፍ ይችላል። ነገር ግን ህዝቡ እሱን የሚመለከተው በነፍሰ ገዳይ ግልባብ ውስጥ ነው። በብዙ ሺህ የሚቆጠር ሰው የገደለ ከዚያ በላይ የሆነውን አካለ ስንኩል ያደረገ ነውና ሰው በዳቦ ብቻ አይኖርም የሚለው አነጋገር ራሱ ብቻ በርሃብ አለንጋ በተገረፈች ኢትዮጵያ ውስጥ የጎለደፈ አነጋገር ይሆናል። ግን እዚህ ላይ ማከል የሚቻለው ማንም ቢሆን ከማርክሳውያን ብሉያን መጻሕፍት ጥቅሶች እየተመገበ ለረጅም ጊዜ መኖር እንደማይችል ነው። ለኢትዮጵያውያን የመንግስቱ ኃይለ ማርያምን መንግስት የጭራቅ ገጽታ ውበት ሰጥቶ ሊያቀርብላቸው የሚችል ነገር የለም። ግራ ለሆኑ ቱሪስቶች ቀበሌዎች ያብዮቱን ጊዜ የሩሲያን ሶቪየቶች ሊያስታውሷቸው ይችላሉ። ነገር ግን ለኢትዮጵያውያን ቀበሌ ማለት ሞትና የፖሊስ ቁጥጥር ማለት ነው። ሶቪየቶችና ኩባውያን ለአንዳንዶችም እንዳለማቀፋውያን እንዳንድሩ ያንግ ለሚያስቡት ደግሞ እንዲያው መረጋጋትን እንደሚፈጥሩ ኃይሎች መስለው ሊታዩ ይችላሉ። ለኢትዮጵያውያን ግን እነዚህ ፈረንጆች የበላይ ገዥነትን የሚያመላክቱ ነበሩ ናቸው። የነፍሰ ገዳዩ መንግስት መቀጠል ምክንያቶች ሆነው ይታዩታል። ኢትዮጵያውያን ኋላ ቀሮች ናቸው ማለት ይቻላል። እንደማንኛውም እንዲህ አይነት ህዝብ ሁሉ የሚያምኑት በመጻሕፍት ላይ የተጻፉትን ወይም በሰሉ የምሁራን አንደበቶች የሚገለጹትን ሳይሆን የራሳቸውን ተመክሮ ነው። ለዚያውም 75 ከመቶ ማንበብ አይችልም። ሽብሩ የወታደራዊ መንግስት ጭንፈት መገለጫው ነበር። የኃይል እርምጃ ሳይወስድ ወይም ከውጭ ቅጥረኞች ሳይጋብዝ ስልጣን ላይ ሊያቆየው የሚችል ህዝባዊ መሰረት መጣል ላለመቻሉ ማስረጃ ነበር። በተጨማሪም ሽብሩ የካቲት አብዮት መክሸፉን፣ ለዲሞክራሲና ለነጻነት የሚደረገው ህዝባዊ ንቅናቄ መሸነፉን አጉልቶ አሳይቷል። ዝቅ ባለ ደረጃ ሲታይ ሽብሩ ያባን አዳከመ። ምንም እንኳን ፓርቲው ባይጠፋና ትጥቅ ትግሉንም ቢቀጥልም መንግስቱን አጠናከረ። ምንም እንኳን ለመግዛት የሚያስችለው መረጋጋት ገና ማግኘት ቢኖርበትም ማለት ይቻላል። ግን ይህ ነጥቡን እንዳለ መሳት ይሆናል። አዲስ አበባ ውስጥ ጸጥታ ሰፍኗል። ግን ያ ጸጥታ ከመካነ መቃብር ጸጥታ ጋር እንደሚመሳሰል ማን ይክዳል? መንግስቱ የተወደደም የተረጋጋም አይደለም። እርኩሳን መናፍስት እንዳንዣበቡበት ነው ያለው። ሽብሩ አረመኔያዊ ነበር። ግን ኢትዮጵያን ወደፊት ለማራመድ ሌላ መንገድ ነበርን? ይህ ኋላቀር ህዝቦች በዱላ ካልተጓጎጡ በስተቀር ሊለወጡ አይችልም ብለው በሚያምኑት የቀረበ ሌላ የክርክር ዘርፍ ነው። እንዲህ ለሚሉት ይኸው መድኃኒት በአገራቸው ውስጥ ቢሰጣቸውስ ብሎ የሚያስጠይቅ ነው። ኢትዮጵያ ትንቀሳቀሳለችን? ወዴት የሚለው አሁንም ተገቢ ጥያቄ ነው። ያለ ምንም ጥርጥር አሁን ኢትዮጵያ በኢኮኖሚም ሆነ በፖለቲካው መስክ አስኪ ሁኔታ ውስጥ እንዳለች ይታያል። ስልጣን ላይ ያለው መንግስት ምህረት የለሽና ዲስኩረኛ መሆኑ የታወቀ ሲሆን ካለፈው መንግስት ጋር ሲነጻጸር ያለው ልዩነት የቅርጽ ብቻ ነው። ህዝቡ እየተራበ ነው። ብዝበዛ የተስፋፋ ነው። ጦርነቶች የተለያዩ የአገሪቱን ክፍሎች አምሰዋታል። ዴሞክራሲያዊ መብቶች የሉም። ብሔራዊ ጭቆናና ከሱም ለመላቀቅ የሚደረጉት ጦርነቶች የአገሪቱን አንድነት እየተፈታተኑ ነው። የምስራቁ ልዕለ ኃያል መንግስት አገሪቱን በሱ የበላይነት ስር አስገብቷታል። ህዝቡ ወደ ስደት እንዲሸሽ ተገዷል። በርግጥ ኢትዮጵያ የአብዛኞቹ ዜጎቿ እስር ቤት ሆናለች። አሊስ ኢን ዘ ወንደርላንድ በተባለው መጽሐፍ ውስጥ ያለ አንድ ገጸ ባህሪ እዚያው ከነበሩበት ቦታ ላይ ለመገኘት ያለማቋረጥ መሮጥ ያስፈልጋል ይላል። የኢትዮጵያ መንግስት በብዙ ረገድ ወደ ኋላ ለመሄድ እየሮጠና እየገደለ ነበር። በተጨፈጨፉት በሺዎቹ የሚቆጠሩ አስከሬኖች ላይ አዲስ ኢትዮጵያ አልበቀለችም። የምናየው ያችኑ አሮጌቱን ኢትዮጵያ ነው። ፍጹም ስልጣን ስር የተኮደኮደች ግፍ፣ ረሃብና ሞት የሰፈነባት ኢትዮጵያ። በርግጥ የተከናነበችው ግልባብ እንደ ተተከሉት ሐውልቶች ሁሉ አዲስ ነው። ወታደራዊ መንግስት የካቲትን አብዮት ገደለው። ሽብሩ ደግሞ አፈር አለበሰው። ከመቃብሩ ላይ ሊጻፉ የሚገቡ የከሽብሩ ንክነት ያላቸው ተስማሚ ቃላት ናቸው። የጆችንና ህዝቡን የሚያካልል የደም ጅረት በመካከላቸው አለ። ይህም የመንግስቱን የኢኮኖሚ እድገት እቅዶች ከንቱ ያደርጋቸዋል። በኢትዮጵያ ውስጥ የወትሮው የደም መመለሻው መንገድ ደምን በደም መበቀል ነው። በአሁኑ ጊዜ እውነታው የሚያሳየው ግጭቱ በገዢዎችና በተገዢዎች መካከል ባለው የተፋፋመ ጦርነት የሚፈታ መሆኑን ብቻ ቢሆንም ከዚህ የተለየ ሁኔታ ቸርነትና ይቅርታን በተከተለ መንገድ እንዲፈታ ተስፋ ማድረግ የተገባ ነው። የካቲት አብዮት በኢትዮጵያ ዜጎች ላይ የተጣበቀውን አመጽ እያላቀቀው ነበር። ነገር ግን ደርግ መልሶ ሊያጠብቀው ችሏል። እንደገና ለማላቀቅ ደግሞ አመጽን መጠየቁ አልቀረም። እንዲያ እያለ እየተጠመለመለ ይቀጥላል። መጨረሻውን መመኘት ተገቢ እንጂ ነው። ምንም አይነት ሁኔታ ምንም አይነት መጠይቂያ ይምጣ እንደዚያ አይነት ዘዴ ተንግዲህ ፈጽሞ መደገም እንደሌለበት ተቃዋሚዎቹንና በህይወት የተረፉትን በማስተማር ሽብሩ ራሱን እንዳቸነፈ ተስፋ ይደረጋል። ደርግ ላንዴም ለሁሌም የሚቸነፍበት መንገድ ሽብሩም ለዳግመኛ ትንሳኤ ምንም አይነት እድል የማያገኝበት ዘዴ ይህ ብቻ ነው። እስከዚያ መቼስ ምን ይደረጋል? የቀይ ሽብሩ መስተጋብራን በአንድ አብዮታዊ ገጣሚ የተላለፈውን መልእክት ከልባቸው ቢጠፉት የሚበጃቸው ይሆናል። በሚቀጥለው ዙር በመጪው ጊዜያት ተውት አትድከሙ ይብቃ የእናንት ምጣት። በድቅድቅ ጨለማ በደረቁ ውድቀት መዝጊያዎቻችንን ለመስበር ለማንኮት እኛንን ምንመጣ ተንግዲህ አታክቱ። ቢሻን በማለዳ ቢሻን በሌሊቱ ለእናንተውም መዝጊያ ይድረሰው ረድኤቱ። ማጭዱ አጭዶ አጭዶ ጥሏል፣ ነገር ግን ሳሩ መልሶ አድጓል። ይበልጥ ለምልሞ ይበልጥ ዛላው አምሮ ይበልጥም ተጀንኖ ተፈጸመ። Thank you. ሞትና ቅዳሴ ነፍስና ውዳሴ ለማት ሆንክና ላስበህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ እምባዬ እየመጣ እልሄ እየመጣ መሃል ላይ ትዝታህ ተንጦ እየወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልናን በጣ ፍቅራችን ነበረ ጠላትን የቀጣ የዘጻት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፍጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ
ለላ ፕሮግራማችን በዚሁ ይተካለላል የነነ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደናምሹ